Voice of America.
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
የዛሬው ተረኛ ፕሮግራም
የራዲዮ መጽሔት ነው።
ዛም በነበርኩበት ጊዜ ግራቀኝን ያለው ሁኔታ በጣም ተከታተለው ነበር እና ታየው አገሪቱ አሁን ይምድነ ይባል የጭንቅ አማላጅ የምትፈልግበት ሰዓት ነው እና ፖለቲካውን በተመለከተ የሚሰሙት ነገሮች አንዳንዶቹ ምንም ውስጡን በደንብ ልናቀው ባንችል ግን ከዚህ በፊት ያልተለመዱ አይነት ነገሮች እናያለን። አገሪቱን በሚመሩት ኃይሎችም አካባቢ የግጭቶች አፈታት ላይ የምናያቸው ነገሮች አሉ። አሁን በሶማሌ ክልልና በኦሮሚያ ክልል መካከል የተፈጠረው ጉዳይ
ኢትዮጵያ በጣም እጅግ በጣም ፈታኝ ሁኔታ ላይ እንዳለች ይሰማኛል። እንደው የአለቃ አያሌውን ንግግር ተውሼ መልህቋን የምትጥልበት አታ ማዕበል ከወዲያ ወዲህ የሚያላጋት መቼ በምን ሁኔታ እንደምትሰጥም ወይም ምን አይነት አደጋ ሊደርስባት እንደሚችል በውል ለመለየት የሚቸግር ግን አደገኛ ሁኔታ ላይ ያለች ሀገር እንደሆነች ግልጽ ነው።
የመጀመሪያው ሙሐዘ ጥበባት ዲያቆን ዳንኤል ክብረት ነው።
ቀጥሎ ያደመጣችሁት ደግሞ አቶ ሀብታሙ አያሌው ነው።
ትኩረት የአገር ጉዳይ
ርዕሱ ሁሉን ሳይናገር አይቀርም። ብቻ ሁለቱም በዛሬው የራዲዮ መጽሔት ፕሮግራም አብረውን ያነሻሉ።
ኢትዮጵያውያን አርበኞች የጦር ሜዳ ጀግኖች ባለፈው ተሸልመዋል፣
እውቅናም አግኝተዋል። እዚህ ዩናይትድ ስቴትስ ውስጥ
የጀመርነውን ውይይት አልቋጨንም ነበርና
ያነሳነውን ጥያቄና የቆምንበትንም አስታውሰን
አሁን ዛሬ እንደመድመዋለን።
አሉላ፣ አሁን ወቅቱ ምንድን ነው? ክረምት፣ መጸው፣ ጸደይ ወይስ አጋይ?
አሁን አዲሱ መስከረም 28 ላይ አይደለም?
በልቶ የንጉሴ አክሊሉ መስኮት ሳይከፈት ልታውቅብኝ ነው መሰልጃል።
ጥያቄ ጠይቃሃል፣ መልስ መስጠት ይኖርብኛል አይመስልም?
በቃ አውቅሃል ብያለሁ፣ አውቅሃል። እስኪ አድማጮች ሲያሰላስሉ ይቆዩ።
መልካም
ጤና ይስጥልን አድማጮች፣ እንደምን ከረማችሁ? እንደምን አመሻችሁ?
ከዛሬ እሁድ መስከረም 28 2010 ዓ.ም የራዲዮ መጽሔት ቅንብሮች ጋር
ፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን። ንጉሱ ታምሬ ዝግጅት ሰዎችን ያቀናብርልናል።
የሰዓቱን ያለም ዜና እናስቀድም።
እንደምን አመሻችሁ። ለምሽቱ ዜናዎች ሄኖክ ሰማግዘር ነኝ። የኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ስራቸውን በፈቃዳቸው ለመልቀቅ ለፓርቲያቸውና ለምክር ቤቱ ደብዳቤ ማስገባታቸውን አረጋገጡ።
አሁን በደረስኩበት ደረጃ እንደ ሕዝብ በዚህ ኃላፊነት ለመቀጠል የማይችሉን ምክንያቶች በመኖራቸውና ፍላጎቱም ስላልሌለኝ ለመልቀቅ ድርጅቴንና የህዝብ ተወካዮች ምክር ቤትን ጠይቄያለሁ።
በዛሬው ዕለት ለመንግስቱ ልሳን ኢቢሲ እና ሌሎች ክልላዊ መገናኛ ብዙሃን በሰጡት መግለጫ ጥያቄያቸው በቅርቡ የተቀባይነት ውሳኔ ያገኛል የሚል እምነት እንዳላቸው አቶ አባዱላ ተናግረዋል።
ጥያቄ ከህዝብ ተወካዮች ምክር ቤት አፈጉባኤነት የመልቀቅ ቢሆንም የመረጠኝን ህዝብና የማስመረጠኝን ድርጅት ስለማከብር በህዝብ ተወካዮች ምክር ቤት አባልነት እቀጥላለሁ።
ኢህአዴግ ኢትዮጵያን ባስተዳደረባቸው 2.5 ዓመታት በከፍተኛ ወታደራዊ መሪነት፣ ሚኒስትርነትና የኦሮሚያ ክልላዊ ፕሬዝዳንት ኃላፊነት ያገለገሉት አባዱላ ገመዳ ለዚህ ውሳኔ ያበቃቸው ምክንያት ወደፊት በዝርዝር ለህዝብ እንደሚያስረዱ ተናግረዋል። የአሜሪካ ድምጽ ሬዲዮ ያነጋገራቸውና ስማቸውን ያልጠቀሱ የመንግስት ባለስልጣናት ሰሞኑን በኦሮሚያና ሶማሌ ክልሎች መካከል ሲከሰት የቆየው ግጭት ጋር በተያያዘ ጠንከር ያለ አቋም በመያዝ የዜጎች ሞትና መፈናቀል እንዳሳዘናቸው በስብሰባዎች ሲናገሩ መቆየታቸውን አስረድተዋል። በክረምት ረፍት ላይ የነበረው የኢትዮጵያ የህዝብ ተወካዮች ምክር ቤት በነገው ዕለት ስራው እንደሚጀምር ይጠበቃል። በጋና አንድ የተፈጥሮ ነዳጅ ጣቢያ በደረሰ ፍንዳታ 6 ሰዎች ሲሞቱ ሌሎች 35 ቆስለዋል። ትናንት አዳሩን በመዲናዋ አክራ ወጣ ብሎ በሚገኝ ሰፈር የደረሰው ቃጠሎና ፍንዳታ እስከ ከተማይቱ እምብርት ድረስም ተሰምቷል። ወደ ዓለም አቀፍ ዜና ስናልፍ የዩናይትድ ስቴትስ መንግስት ለአፍጋን ኃይል የአየር ኃይል 2 UH 60 ብላክ ሆክ ሄሊኮፕተሮችን በዛሬው ዕለት አስረክቧል። በደቡባዊ ካንዳሃር ከተማ የተደረገው የወታደራዊ መገልገያ ቁሳቁስ ርክክብ በአፍጋኒስታን የሚንቀሳቀሱትን የታሊባን አማጽያን ለማሸነፍ ያለመ ነው። በታሊባኖች ላይ የተነጣጠረው የዩናይትድ ስቴትስ እና የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ዘመቻ 17 ዓመታት ቢያስቆጥርም የዘመቻው ፍጻሜ አሁንም በውል አይታወቅም። የሰሜን ኮሪያ ፕሬዚዳንት ኪም ጁንግ ኡን ለሀገሪቱ ምስጢራዊ የፖለቲካ ስልጣን ማዕከል ፖሊት ቢሮ ባደረጉት ንግግር የኒውክሌር አቅምን መገንባት ሀገሪቷን ከጠላቶች ጥቃት የመከላከያ አይነተኛ መንገድ ነው ሲሉ ተናገሩ። ዩናይትድ ስቴትስ፣ ጃፓን እና ደቡብ ኮሪያ ከፍተኛ ተቃውሞ የተነሳበትን የፒዮንግያንግ የኒውክሌር መሳሪያ ግንባታ መርሃ ግብር እንደሚያስቀጥሉ ነው ኪም የተናገሩት። ይህ በእንዲህ እንዳለ ከአባታቸው ስልጣን የተረከቡት ኪም ጆንግ ኡን እህታቸውን ኪም ዩ ጆንግን የኮሚኒስት ፓርቲው የፖሊት ቢሮ ተለዋጭ አባል አድርገው ሾመዋል። በስተመጨረሻም ከስፔን ለመገንጠል በህዝበ ውሳኔ የተላለፈባት የካታሎኒያ ግዛት አስተዳደርን በመቃወም በዛሬው ዕለት በባርሴሎና ሰላማዊ ሰልፍ ተካሄደ። የከተማዋ ፖሊስ 350 ሺህ ሰው እንደተሳተፈበት የገለጸውና አዘጋጆች 900 ሺህ የሚሆን ሰው እንደተሳተፈ የገመቱት ትዕይንተ ህዝብ ካታሎኒያ ከስፔን ተለይታ ነጻ ሀገር እንድትሆን የተላለፈው ውሳኔ የአብዛኛውን የካታላን ህዝብ ፍላጎት ያንጸባረቀ አይደለም የሚል መልእክት ይዟል። ለምሽቱ ያሉን ዜናዎች እነዚህ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ዝግጅቱ የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን። በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ ያቺ ሴት በሻከረ ጉንጯ ብርድ ባጨራመተው እንባዋ እንደ ጅረት ሁሌ የሚፈሰው ልጆቿ በጩኸት በበቀንኛ ሲጮኹ እየሰማች ታንጎራጉራለች። በወፍጮ ደድሮ መጅልሶ ጨርሶት አጥንቷ ገርጥቶ መጁ ህርቆት ታንጎራጉራለች።
እንዳልወለድ ሁሉ መልካም ሸጋ ጎበዝ ፈጭቼ ደቁሼ አርሼ ዘርቼ ስንስልቻ ጥምዝ ደግሼ አብልቼ አጠጥቼ አገር እንዳልጠራው በአገር እንዳልኮራው ዛሬ
እና ጨዋጥቼ እፈጨዋጥቼ እደቁስ ነጥቼ ተፈጭተው ልጆቼ እያለች ለብቻ ታንጎራጉራለች። ባዶ ቡሃቃውን ትዳሰዋለች።
የናጨችበትን የፈጨችበትን ያበላችበትን ያጠጣችበትን ትዳስሰዋለች። አሻግራ ታያለች፣ ታንጎራጉራለች።
ዳግም እናጭበት፣ ዳግም እፈጭበት፣ ዳግም እጠጣበት፣ ዳግም እበላበት፣ ዳግም እደምቅበት ይሆን ትላለች
ለራሷ ጠይቃ እሷ እየመለሰች ከባዶ ወፍጮ ስር ታንጎራጉራለች። ያቺ የዘመን ቀለማት የግጥም መድብል ቅጽ 2 በሚል የኢትዮጵያ ደራሲያን ማህበር የወጣት ጀማሪ ገጣሚያንን ግጥሞች አሰባስቦ ካሰናዳባት መድብል ያገኘናትን ነው።
የአገር ጉዳይ
አሁን የአገር ጉዳይ ተመልሶ መጣ።
ረካስ አሳቢ ቢሆንብን
ያንተ ነው አዲሱ ያድማጭ ነው ሆኔ ተማውደን።
አረ ተው አሎላ፣ ለነገሩ ልክ ነው እኮ ስሜቱ የኛ ብቻ አይመስለኝም። የአገር ጉዳይ የማሳስበው ማናል?
ትክክል ብለሃል። የሰሞኑ ውሎና ክራሞት
አነጋጋሪ አሳሳቢና ሆነኛ መላ የሚሽዋን ገብጋቢ የአገርና የሕዝብ ጉዳዮች ትኩስ ዜናና ወጎች
ዳግም የሚጎበኙበት አጋጣሚ ተፈጠረ።
ልክ የዛሬ ዓመት ነበር በተመሳሳይ ሁኔታ በራዲዮ መጽሔት ሳናፈልስ በተከታታይ ማቅረብ የጀመርነው።
በኢትዮጵያ ጉዳዮች የሚጽፉና በሚጠበቡባቸው የሙያ መስኮችም ለብዙዎች ጥቅም የሚውሉ ኪናዊ ሥራዎቻቸው የሚታወቁ
ባጭሩም ከኑሮ ባሻገር የአገርና የሕዝብ ጉዳይ ግድ የሚላቸው ወይም እንዲላቸው የሚጠበቁ የማህበረሰብ አባላትን ማነጋገሩን ቀጥለናል።
በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሑፎቻቸው በስፋት የሚታወቁ በቅርቡም በሌላ ፕሮግራም ያቀረብናቸው ሙሐዘ ጥበባት ዲያቆን ዳንኤል ክብረት ከቀዳሚዎቹ ተጋባዦች አንዱ ነበሩ።
ቀደም ብለን ያስተዋወቅነውን ሁለተኛውን እንግዳችንን አቶ ሀብታሙ አያሌውንም በአገር ጉዳይ ጋብዘነዋል።
የቀድሞ የአንድነት አቶ ሀብታሙ ለበርካታ ዓመታት ካሳለፈው እስር ተለቆ
በእስር ላይ በነበረበት ወቅት በደረሰበት ከፍተኛ የጤና መታወክ እጅግ ለበረታ ስቃይ መዳረጉንና
ወዲህ ወደ ዩናይትድ ስቴትስ መጥቶም ረዘም ላለ ጊዜ በሕክምና መረዳቱ ተዘግቧል።
በእስር ወቅት የደረሰበትን እጅግ አስከፊ እንግልትና ስቃይ እንዲሁም በሌሎች እስረኞች ላይ ሲደርስ የተመለከተውን ለአሜሪካ ድምጽ በገለጸበት ወቅት
በብዙዎች ዘንድ ከፍ ያለ ቁጣ መቀስቀሱና ብዙም ማነጋገሩ የሚታወስ ነው።
በሚሊዮኖች ላይ የሚደርስ ቀጣይ መከራ ማቆሚያ የሌለው ብጥብጥ ግን መልስ አይደለም።
የተሻለ እንዲመጣም ከሁሉ አስቀድሞ ዛሬ ልንነጋገር ይገባል ነው የሚለው።
መልካም
ባገር ጉዳይ ጋብዘናቸዋል። ወደ ውይይታችን እንሄዳለን።
ሟዘ ጥበባት ዲያቆን ዳንኤል ክብረት ከአዲስ አበባ አይደለም ዛሬ የምለው ከዚሁ ከዩናይትድ ስቴትስ ከአትላንታ ከተማ ነው። ሀብታሙ አያሌው ቆይታ እዚህ ዲሲም ቢሆን ወደ ዳላስ ቴክሳስ ተጉዘሃል። ሞቆዳናው አካባቢ እንኳን ደህና መጣችሁ ወደ ራዲዮ መጽሔት በድጋሚ።
እንኳን ደህና ቆያችሁን።
እንኳን ደህና ቆያችሁን አላ አዲሱ።
እሺ አመሰግናለሁ። የሀገር ጉዳይ እንለዋለን። እንዲህ የሚያነጋግሩ የሚያሳስቡ ጉዳዮች ሲኖሩ የምንጎበኘው ነው። ባለፈው አመት የጀመረው ይህ ፕሮግራማችን ተመልሶ መጥቷል። እስኪ መላ የሚባሉትን ጨምሮ የተለያዩ ሐሳቦችን ከመፈንጠቃችሁ በፊት ሁልጊዜ እንደምናደርገው መሰረቱን ከመገምገም እንደርደር። እናንተ እንደምትረዱት ዛሬ አገሪቱ ያለችበት ሁኔታ እንዴት ትገመግማላችሁ? ዲያቆን ዳንኤል ክብረት ወዲህ ወደ ዩናይትድ ስቴትስ ከመጣህ ጥቂት ቀናት ናቸው የተቆጠሩትና ምናልባትም ከትኩሳቱም አራክ ሊሆን ይችላል። ምን ይታያል? ምን አይነት አሳሳቢ ነገር አለ?
እኔ እዛም በነበርኩበት ጊዜ በደንብ ግራ ቀኙን ያለው ሁኔታ በጣም ተከታተለው ነበር እና ሳየው አገሪቱ አሁን የምድነው ይባል የጭንቅ አማላጅ የምትፈልግበት ሰዓት ነው እና ፖለቲካውን በተመለከተ የሚሰሙት ነገሮች አንዳንዶቹ ንም ውስጡን በደንብ ልናቀው ባንችል ግን ከዚህ በፊት ያልተለመዱ አይነት ነገሮች እናያለን። አገሪቱን በሚመሩት ኃይሎችም አካባቢ የግጭቶች አፈታት ላይ የምናያቸው ነገሮች አሉ። አሁን በሶማሌ ክልልና በኦሮሚያ ክልል መካከል የተፈጠረው ጉዳይ በእውነት ከዚህ በፊት የምናውቀው እንደዚህ አይነት ነገር በኢትዮጵያና በሶማሌ አገሮች መካከል ሲፈጠር ነው። እንደዛ በኢትዮጵያና በኤርትራ እንደ አገር በቆሙ ሁለት ኃይሎች መካከል ሲፈጠር ያየናቸው ነገሮች አሁን በክልሎች መካከል እየተፈጠሩ እያየን ነው። የዛሬ 20 ምናምን ዓመት እንዲህ አይነት ነገሮች ተጀማምረው ነበር። ገሌ ይውጣልን ገሌ ከኛ ጋር መኖር የለበትም ከዚህ በፊት እንዲህ አድርጎናል ይውጣ ይውጣ የሚባሉ ነገሮች ብዙዎች ከየክልሎቹ እየወጡ ለመፍትሄ በትክክል ሳይሰጣቸው ዝም እየተባለ አንዳንዶቹም ጊዜያዊ መፍትሄ ብቻ እየተሰጣቸው ልማድ ሆነው አሰራር ሆነው ይህን ያደረጉት ሰዎችም ራሳቸውን እንደ ጀግኖች እንዲቆጥሩ፣ ይሄ የተደረገባቸው ሰዎች ራሳቸውን እንደ በደለኞች እንዲቆጥሩ እየተደረገ የተፈጠረው ነገር ዛሬ የማይመለስበት ደረጃ ላይ ደርሷል። አሁን በክልሎች መካከል ያለው ግጭት በሁለት ሀገሮች መካከል ያለ ግጭት እስኪመስል ድረስ ፕሮፓጋንዳውን ስንሰማው የህዝብ ግንኙነት ሰዎች የሚገልጹን ስንሰማ ሁለት ጦርነት ውስጥ የገቡ ሀገሮች የሚሰጡት የፕሮፓጋንዳ መልስና ጥያቄ አይነት ሆኖ ስናየው ለተጎዱት ሰዎች ከሚሰጠው ትኩረት ይልቅ ለፕሮፓጋንዳው የሚሰጠው ትኩረት ሲያይል ስናየው አገሪቱ ምንድን የሆነች ነው ማለት 9 ክልሎች ወይም ስቴትስ ነው የገነባ ነው ወይ 9 ሀገሮች ነው
የነሐል ተራርቀናል ወይ ብሎ እንዲጠይቁም ይጋብዙ ነው።
አገር ነው ወይ እየተገነባ ያለው? ሰሞኑን አንተማ የተው ሊሆን ይችላል። ለምሳሌ የሃይ ስኩል መልቀቂያ ፈተና ያወጡት ልጆች ወደ 400 የሚጠጉት ኢትዮጵያን አይደለንም ብለው ሞልተዋል ብሎ ትምህርት ሚኒስቴር አወጣ። ምን ማለት ነው? ልጆቹ አልገረሙኝ። በቃ ሲነገራቸው የኖር ነው ብሔር አገር ነው። ብሔረሰብ ደግሞ የሰው አገር ማለት ነው። ስለዚህ ይሄ ሲነገራቸው የኖሩት ልጆች አገር ኢትዮጵያ አይደለችም ቢሉ ብዙም የሚገርም አይደለም። የዘራ ነው አፍርቷል ማለት ስለዚህ እንግዲህ በደፍረት ወጥተው የተናገሩት ልጆች ናቸው። ሌሎቹ ኢትዮጵያናት ብለው የሞሉት ሰዎች አይ ለትምህርት ስል እንዲመድቡኝ ኮሌጅ እንድገባ እንደው ችግሩን ላለመጋፈጥ ብለው ነው የሞሉት ወይ ሳም ነውበት ነው የሚለው ራሱ ደግሞ አጠያቂ ነው። እና እነዚህ ነገሮች ወዴት እየሄዱ እንደሆነ ያሳየን ነውና እኔ ኢትዮጵያ የጭንቅ አማላጅ የምትፈልግበት ሰዓት ላይ ናት።
የጭንቅ አማላጅ የምትፈልግበት የሚመስል ሁኔታ ነው ብለሃል ዲያቆን ዳንኤል። በእርግጥ የሚያነጋግር የሚያሳስብ ነው። ከማይመለስበት ቦታ የደረሰ ጥያቄ ይልቁንም ደግሞ ዘውግን መሰረት ያደረጉ ፍላጎቶች ከሀገር ፍላጎት ከሀገር ማንነት መብለጣቸው የማንነትን ጉዳይ ራሱ ጥያቄ ውስጥ ማስገባታቸውን ጠቃቅሰሃል። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችን በየቤታቸው እንዲነጋገሩበት የከፋ ሁኔታ ከመምጣቱ በፊት አሁን እድሉ ያለ ሊደረጉ በሚችሉ ነገሮች ላይ ትኩረት እንዲሰጥም ጭምር ነውና እናንተ ተሰሚነት ያላችሁ በየፊናችሁ በአገር ጉዳይ ላይ የነቃ ተሳትፎ የምታደርጉ ሁለት እንግዶቼ አድማጮች ከእናንተ ጋር እንዲወያዩ ጋብዛለሁ። ሀብታሙ ወደ አንተ ልምጣ። መንደርደሪያው ላይ ስለአንተ እንናገራለን እኔና አዲሱ
የቅርብ ጊዜ ትዝታ ነው። ብዙ በደሎች የደረሱብህ ወጣት ነህ። በአገር ጉዳይ ያገባኛል ለውጥ ላመጣ እችላለሁ በሚል ባለፍክበት ሂደት ውስጥ ለመስማት እንኳን የሚዘገንኑ አጋጣሚዎችን አልፈ ዛሬ ግን የምትሰብከው ከዚህ ቀደም በተደጋጋሚ ተነጋግረናል እንደሚቆረቆር ዜጋ ሊመጣ የሚችለውን አደጋ በስጋት የሚያይ እንጂ በጥላቻ የሚንጸባረቅ ሐሳብ አይደለምና ቅድሚያ ላመሰግንህ እፈልጋለሁ። እስቲ በቀጥታ ለዲያቆን ዳንኤል ክብረት ያነሳውት ለአንተም ባጭሩ አንተ እንዴት ተገመገመዋለህ? ዛሬ ቅዳሜ ላይ ሆነን ነገ በሚተላለፈው ፕሮግራማችን ላይ ሳነጋግራችሁ የፓርላማው አፈ ጉባኤ የመልቀቂያ ደብዳቤ ለፌደራል መንግስቱ ማስገባታቸውን የሚገልጽ ዜና ወጥቷል። ከርቀትም ቢሆን የፖለቲካውን ትኩሳት በጠበቀ ስሜት የምትከታተልነህና እንዴት ተገመገመዋለህ ሀብታሙ?
አመሰግናለሁ አሉላ። እኔ በቀደም ዲያቆን ዳንኤል እንዳለው ኢትዮጵያ በጣም እጅግ በጣም ፈታኝ ሁኔታ ላይ እንዳለች ይስማኛል። እንደው የአለቃ ያለውን ንግግር ተውሼ መልህቋን የምትጥልበት አጣ ማዕበል ከወዲያ ወዲህ የሚያላጋት መቼ በምን ሁኔታ እንደምትሰጥም ወይም ምን አይነት አደጋ ሊደርስባት እንደሚችል በውል ለመለየት የሚቸግር ግን አደገኛ ሁኔታ ላይ ያለች ሀገር እንደሆነች ግልጽ ነውና ቀድም የተነሳው በህዝብ መካከል የሚነሳው ግጭት በብሔረሰብ መካከል ቀድም እንደተባለው 9 ክልልና 2 ከተማ አስተዳደር አለ። ግን 9 ሀገርና 2 ሌላ ከተማ አስተዳደሮች ያሉበት ሀገር ሆኗል። በ9ኙ ብቻ መካከል ሳይሆን ወይም በ9ኙ ክልልና በ2ቱ ከተማ አስተዳደር ብቻ ሳይሆን ራሳቸው ክልሉ በራሱ ያለው ችግር እጅግ በጣም ሰፊ ነው። አንድ የሚያደርገንን በሙሉ ያጣንበት ወቅት ስለሆነ አጣን ስል ያ ሙሉ በሙሉ ከውስጣችን ጠፍቷል ሳይሆን ባለፉት 26 አመታት የተዘራው በቁላል ያለው ዳንኤል ልክ ነው። 26 አመታት ሙሉ የሚያስተሳስረንን ከልዩነታችን የሚበልጠውን አንድነታችንን አጥተን በልዩነታችን ያገኘነውን ሀብት በአግባቡ መጠቀም ሲኖርብን የሄድንበት ርቀት የበለጠ ልዩነታችንን እያደመቀን አንድ የሚያደርገንን እያጠፋን በታሪክ ውስጥ በጎውንም መጥፎውንም አብረን ያሳለፍናቸውን ሁሉ ትተን የጨቋኝ ብሔርና የተጨቋኝ ብሔረሰቦች ልቦለድ ፈጥረን በዚህ የፖለቲካ ሂደት ውስጥ ማለፋችን ሂዶ ሂዶ አሁን ያመጣው ሁኔታ ማንንም በቀላሉ ሊመልሰው የማይችል እንደሆነ ይታያልና የሀገር ሽማግሌዎች የሃይማኖት መሪዎች አጣንበት ሁኔታ ተቋማቱ በሙሉ ለፖለቲካ አላማ በመዋላቸው ወደ ከፍታውና በጣም አስቸጋሪ ወደሚሆነው ችግር እንኳን አገሪቷ እንደው ጥልቅ ብላ ከዚህ ወደ ባሰው በትሄድ አረግድ የለም ተው ብሎ የሚናገር የሚደመጥ እንኳን ያጣን ያለንበት ሁኔታ በጣም አሳዛኝ እንደሆነ ይታየኛል። እኔ በአጠቃላይ በመጨረሻ ያነሳው የፓርላማው አፈ ጉባኤ አቶ አባዱላ ገመዳ የሥራ መልቀቅ ከመንግስት ግልጽ የሆነ ነገር እስከዚህ ሰዓት አልሰማውም፣ ግን በሚዲያዎች በተለያየ መልኩ ይነሳልና ይሄ ለኔ የሚያሳየኝ ፍራአቱ እንደ ፍራአት ችግሮችን ተነጋግሮ መፍታት ያለመቻሉ በዚህ በተለመደው ችግርን በኃይል መፍታትና የተለየ አመለካከት ያላቸውን ማሰር፣ መግደል፣ ማሰደድ የነበረው ባለፉት 26 አመታት አሁን ያ ለአምባገነናዊ ጠባይ በፓርቲ ውስጥም በከፍተኛ ሁኔታ እየተስፋፋ በመሄዱ ፓርቲው በንግግር ችግሮችን መፍታት የሚችልበትን እድል በሙሉ ያጣ መሆኑና የመጨረሻው ሰዓት ሲደርስ ለቁጥጥር የማይመች ሁኔታዎች እየተፈጠሩ እንደሆነ ማሳያ ሆኖ ነው የሚታየኝ። በእውነቱ አፈጉባኤው ከስራ ለመልቀቅ አቅርበው ከሆነ በእኔ እምነት የዘገየ ነው። እንደው ሌሎቹም ይሄንኑ ነው ማድረግ ያለባቸው። አገር ለዚህ አደጋ ከተጋረጠች በኋላ በሌላ ለማት ቢሆን እንደምታወቀው በትንንሽ ችግሮች ሁሉ በኃላፊነቴን አልተወጣውም ብለው ወደ ኋላ ይመለሳሉና በአመት 600-800 ሰው በሀገሪቷ ውስጥ ሲገደል ወታደራዊ መሪዎች፣ የሲቪል መሪዎች በሙሉ በጉዳዩ ላይ ሪዛይን ማድረግ፣ የሃይማኖት መሪዎች መንጋችንን መጠበቅ አልቻልንም ብለው ማቅለብ ሰው ወደ ማልቀስ መሄድ የነበረባቸው ወቅት ነበረ። ግን ይሄ አልሆነምና በጣም አደገኛ ሁኔታ ይታየኛል በኔ በኩል።
መልካም እንግዲህ ስጋታችሁ የከፋ አዝማሚያ ሊፈጠር የሚችልበት አፋፍ ላይ አገሪቱ መዳረሷን ነው። ምስቅልቅል ያሉ ወደ ትርምስ ሊያመሩ ይችሉ ይሆናል ብለው ያሳደሩ ሁኔታዎች በተደጋጋሚ ታልፈዋልና ይሄ የሚታለፍ ይሆነው የሚል ተስፋ ማሳደሩን ባንድ ልብ ይዛችሁ፣ ነገር ግን ወደዛ ወደ ከፋ አዝማሚያ እንዳያመራ ሊደረጉ በሚችሉ ነገሮች ላይ ትኩረት አድርጋችሁ የተወሰኑ ሐሳቦችን ደግሞ ፈንጠቅና አድርግ። ዲያቆን ዳንኤል ወደ አንተ ነው የምመጣው። የዛሬ አመት ልክ በዚህ ሰዓት በኦሮሚያና በጎንደር የህዝባዊ እንቅስቃሴ ይበረታበት አሁን ምን አይነት አይነት ዘውግም መሰረት ያደረጉ አንዱ በሌላው ላይ ያልተፈለገ ሁኔታ ውስጥ ይገባል፣ በቁጣ ይነሳል የሚል ስጋት አሳድሮ የነበረበት ሁኔታ ታልፎ ነበር። ይሁንና የታለፈበት መንገድ ግን የተወሰዱ እርምጃዎች ምናልባትም ለሌላ ዙር የከፋ ሁኔታ እንዳይፈጥሩ ስጋት አሳድሮ ሄደዋልና ያ እንዳይደገምስ በህብረተሰቡ ዘንድም እርስ በርስ በሚደረጉ ሁኔታዎችም ከየትኛውም ብሔር ይወለድ ከየትኛውም ቤተሰብ ይምጣ አንዱ ሌላውን አብሮ ተዋልዶ የኖሩ ህዝቦች እንዴት ነው መቀጠል የሚችሉት? ፖለቲካዊ ሁኔታዎች የህይወትን መሰረት መለወጥ እንዳይችሉ ምንድነው አንድ ዜጋ ማሰብ ያለበት?
አድማጮቹ ይቱ ተጀመረ እንጂ አልተቋጨም። ለዚህና ለቀሪው ጥያቄ ቆየት ብለው ይመለሳሉ። እናንተም በያላችሁበት ተወያዩ፣ ተነጋገሩ።
የጀግኖች ቀን
ወታደሩ የማን ነው?
ለአገሩ ህይወቱን እስከ መሰዋት የተሰለፈ ዜጋ ምንነትና ያገለገለበት ስርዓት የሚታዩባቸው ለየቅል መነጽሮች።
ይህን ጥያቄ ያጫረ መድረክ ተከታተልን።
አዎ፣ የጀግኖች ቀን
በአዲስ አመት ዋዜማ እዚህ ዋሽንግተን ውስጥ የተካሄደውን የምስጋና ስነ ስርዓት ተከትሎ ነው
በቀደመው የራዲዮ መጽሔት ፕሮግራማችን የጀመርነውና
ከዘንድሮ የጀግኖች ቀን ተሸላሚዎችና እንዲሁም ከሸላሚዎች ጋር ያዝነው ወግ ለዛሬ ተከታዩን ያሳደር ነው። ከዚያ እንደጠቃለን።
ሌላም ይለጥቅ ጥያቄ እንድናነሳ ይጋብዛል። እነኚህን ቀደም ብላችሁ ለውቅና ያበቃችኋቸውን ሰዎች ስንመለከት በተለይ በመኮንኖቹ በከፍተኛ ማዕረግ በከፍተኛ ኃላፊነት ሰሩ የነበሩት በስራቸው ያሉ ወታደሮቻቸውንም ይወክላሉ ማለት ይቻላል። እንደምንረዳው በጦር አዛዥነታቸው ብዙ ሺ ተከታዮች ያሏቸው ናቸውና ያን ከግምት ሊያስገባ ይችላል። ቀደም አሁንም የተመለከትኩት አንድ ነጥብ ላንሳ አያይዤ ከዚህ ቀደም ከታዋቂዎቹ ታላላቅ ጀነራሎች ጋራ አሊ በርኪ የሚባሉ ተራ ወታደር ባይመጡም ፈልጋችሁ ለዚያ ክብርና ዕውቅና እንዲበቁ ያደረጋችሁትን አስታውሳለሁ። አሁንም በህይወት የሌሉ ህብረታች መኮንን 50 አለቃ ገረመው ኃይለ ማርያም ለዕውቅና አብቅታችኋል። ከፍተኛ ቁጥር ያለው ሰራዊት ውስጥ ብዙ ተጋድሎ ምናልባትም ብዙ የጦር አውድማዎች እየተሳተፉ ነገር ግን አንድ ሽልማት ድርጅት ከሚያደርገው አንጻር ውሱንነቱ የተረዳችሁ ይመስላል። ከዛ አንጻር የበታች መኮንኖችንም በዚህ ውስጥ እንዲታወቁ ተራ ወታደሮችንም በስራቸው እንዲከበሩ ማሰብ።
አዎ፣ ቀደም ያልከው ጥሩ አባባል ነው። በእውነት አንድ ጀነራል መኮንን አምጥተን ሲሸልም በስሩ የነበሩ ብዙ የተለያየ ማዕረግ ያላቸው ተራ ወታደሮችንም ጨምሮ ለድልም ያበቃው በሱ አመራር ነው። አንድ አስተዋጽኦ ግን የሁሉም የዛ ቡድን ወይም የዛ ብርጌድ ወይ የዛ ክፍለ ጦር ማለት ይቻላል። ለምሳሌ ይሄን መጥቀስ ብንችል ጀነራል መርዳሳ የሚመሩት 18ኛው ክፍለ ጦር በወቅቱ ወደረ የሌለው የሜላቀ የጀግንነት ሜዳ የተሸላሚ ነበር። በሳቸው አመራር የተሸለመው ግን ጦሩ ነበር፣ ክፍለ ጦሩ ነበር። እና የተያያዘ ነገር ነው። ቀድም እንዳልከው ማለት ሳቸውን ሸለምን ወይ አንዱን አመራር ሰጪ ጀነራል መኮንን ልብስን ሸለም በስሩ ያሉትም ጀግንነት የሰሩ አብረው ይታሰባሉ ማለት ነው። ሚሊሻ አሊ በርኬ ያልከው ጥሩ አባባል ነው። በእውነቱ ሚሊሻ አሊ በርኬን በነጀራል ካሳ የጨመዳን እና ጀነራል ተስፋዬን በሸለምንበት ሰዓት በወቅቱ አምጥተን እዚህ ለመሸለም በሚፈልግበት ጊዜ ማግኘት አልቻልንም። ከዝግጅቱ በኋላ ነው ያገኘ ነው። ሚሊሻ አሊ በርኬ በወቅቱ በጣም ችግር ላይ የነበረ ሰው በተደጋጋሚ እንደገለጽነው 3 ጥይት በሆዱ ይዞ 30 ዓመት የኖረ በሶማሌ ጦርነት ትልቅ ተግባር የፈጸመ የላቀ ጀብዱ ሜዳ የተሸላሚ ነው። እና ያ ሰው በዛን ሰዓት በሸክም ስራ ላይ ነበር የሚገኘው። ከዛ በኋላ አፈላልገን ስናገኘውና በተለያዩ ሬዲዮ ጣቢያዎች ሁሉ አቅርበን የራሱን ቃል ሰጥቷል ያለበትን ሁኔታ እና የነበረበትን ችግር በተቻለ መጠንም ለመቅረፍ ሞክሯል። ይሄ ኮሚቴ ከአካባቢው ነዋሪ ኢትዮጵያኖች ጋራ በመሆን በገንዘብ ረገድ ኑሮን ለማሻሻል በጤናውን በኩል የነበረው ሁኔታ በሕክምና ብዙ እርዳታዎች ተደርገውለት የሰው ልጅ የሚገባውን ያህል ነው ትክክለኛውን ቦታን ባንሰጠው የተሻለ ኑሮም እንዲኖር አድርገናል። ግን ይሄ ሰው በአንድ ወቅት ለሀገሩ ነበረ 3 ጥይት በሆዱ የያዘው መስዋዕትነት የከፈለው ግን የትም ቦታ ልባል ተጥሎ ነው የነበረው። እና እንግዲህ አለመታደል ሆኖ በሀገራችን የዛን ችግር አለ። ጀግና አብሮ ከመንግስት ጋር ከስራት ጋር ይቀየራል ብዙ ጊዜ። ያ ችግር እሱንም ትልቅ ችግር ላይ እንዲወድቅ አድርጎታል። እና ግን በምንችለው መጠን ለመርዳት ሞከረን። ካነበረበት ደረጃ ትንሽ ከፍ ያለ ሁኔታ ላይ ለማስቀመጥ ሞከረናል።
መልካም። ብርጋዴር ጀነራል አሸናፊን ይዘናል። ከጦር መኮንን ከከፍተኛ ጦር መኮንን ከጀነራሎች ጋር የሚደረግ ውይይት ብዙም የተለመደ አይደለም፣ እንደልብ የቀኑም እናደርገው አይደለምና የጦር ስትራቴጂን በውጊያ የምታደርጓቸውን ንድፎች የሚመለከትም ባይሆን አሁንም አስቸጋሪ የሚያደርገው አለ። ይሄን ማነሳውን ጥያቄ ይጭምር የርስ በርስ ገጽታ ያለው ጦርነት በመሆኑ በተለይ የመጨረሻው ጦርነት ዛሬ ስልጣን ላይ የመጣ ኃይል በወዲያ ጎራ ከሌላው ኢትዮጵያዊ ጋር ይዋጋ የነበረበት ስለነበረ ምናልባት ይሄን ጥያቄ አስቸጋሪ ሊያደርገው ይችላል። እርሶ ግን እንደ አንድ የጦር ጀነራል ለሀገሩ ደህንነት እንደተሰለፈ እንደነገሩን ደግሞ ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ ያገለገለ የጦር ሰው በጦርነት የሚደረጉ ሁኔታዎች በተለይ እንደ ኢትዮጵያ ባለች ሀገር አሁንም ከጦርነት ያልወጣች በምትመስል ሀገር የስርዓት ለውጦችም በአብዛኛው በጦር በሚደገፉባት ሀገር ምን የሰላም ገጽታ ይታየታል? እንደ ጦር ጀነራል ለአንድ ውጊያ ለአሸናፊነት የሚያበቁ ንድፎችን ማውጣት ማውረድ ዋና ስራ የሆነ ሰው በተዘዋዋሪው ደግሞ በሌላው ጎን ሰላምንም ማምጣት አገር ወደ ተሻለ ሁኔታ ህዝብ ካለበት የከፋ ሁኔታ ወደ ተሻለ እንዲመጣ መመኘትም ማሰብም ያ ጀነራልም እንደ አንድ ዜጋ የሚያደርገው ነውና በጡረታ ላይም ቢሆኑ እንዴት ይመለከታሉ እንዲህ ያሉትን ሐሳቦች? ከጦሩ አውድማ ውጪ ያሉ ለለውጥ ለተሳካ ሁኔታ የሚያበቁ ሁኔታዎች
ሚደንቅ ነው። ፖለቲካው ሞቼም በፖለቲከኞች ነው የሚካሄደው። ፖለቲከኞች በማንም ሀገር ቢሆን አቅጣጫቸውን ያሳያሉ። ወታደር ደግሞ ሀገር ዳር ድንበሩን ይጠብቃል። በሀገር ውስጥም የሚነሱ ችግሮች ካሉ እንደ አግባቡ በፖሊስ ከዚያም ሲያልፍ አርሚ ከዚያም ከሱም ደግሞ በሚበልጥበት ጊዜ እና አየር ኃይል በድጋፍ ስጪነት ግንባር ላይ ያለው እግረኛ ለሚጠይቀው ድጋፍ ይሰጣሉ ለሀገር ውስጥ። ኔቪውም ደግሞ በሱ በባህር ክልሉ አካባቢ ቢሆን የሆነ እንቅስቃሴ ካለ እሱም ደግሞ ከባህር ወደ ምድር መሳሪያዎች አሉት፣ በዛም ሊደግፍ ይችላል። እንግዲህ ወታደሩ ስራው ይሄ ነው። ፖለቲካን በሚመለከት የፖለቲካ ሰዎች በትክክል መቅረጽ አለባቸው። አንደኛ ኢትዮጵያዊ የሆነ አመራር ካለ ወታደሩም ለዛ ለኢትዮጵያ ስለሚሰራ ምንም ጥያቄ አይመጣም። የሚነሳ ኃይል በሀገር ውስጥ የሚነሳ ከሆነ በሀገሩ ላይ የተነሳ ማለት ነው። ያን ደግሞ በሚገባው መንገድ እንግዲህ የኃይል ሚዛኑ በምን ሁኔታ እንደሆነ እንደመጣ አግባብ በሆነ ሁኔታ መልስ ይሰጣዋል። በዚህም ሀገር እንዳያችሁት ነዋቆ ምናም የሚባል ቦታ እንዴት ኤፍቢአይዎች ሄደው እንዳከሸፉት እናውቃለን። በኢትዮጵያም እንደዚሁ የሚነሱ የሀገርን አንድነት የህዝብን ሰላም የሚረብሹ ከሆነ በዛ መልክ ተመጣጣኝ በሆነ መንገድ መልስ ይሰጣዋል። ግን ሀገር ሌላ ሆኖ የአድሚኒስትሬሽኑ የመንግስት የምንለው አድሚኒስትሬሽን ከነጦር ሰራዊቱ ሌላ ሆኖ የሚሰራው ስራ ዛሬ እንዳለው የተለየ ሁኔታ ነው። ምን ይሻላል፣ እንዴት ነገሮች ሊስተካከሉ ይችላሉ የሚል ነገር ከመጣ በርግጥ በጠረጴዛ ላይ የሚደረግ በቫሎት ይሄ ምርጫ ተደርጎ ህዝብ የመረጠው መንግስት ያ ኢትዮጵያ ምንለውን የኢትዮጵያ መንግስት የምንለውን ትክክለኛውን ይወክላልና እሱ ደግሞ የሚሰጠው አመራር ፓርላማውም ድምጽ ያለው ፓርላማ በትክክል ሰርቶ ትክክለኛ አመራር ስለሚሰጥ ወታደሩም ሌላውም የሚሰራው በእውነት ኮኦርዲኔትድ በተስማማ
በተቀነባበረ መንገድ
ሰርቶ ለሀገር ደህንነትና እድገት የሚሆን ነገር ፖለቲካውም ወታደሩም ሁሉም ነገር ይሰራል ማለት ነው።
ለአቶ ብርሃኑ አንድ ጥያቄ ማቀርበው፣ ይሄ የጀግኖች ክብረ በዓል አዘጋጅ ኮሚቴ አሉላ ባለፈው እንዳየነው ወጪው ቀላል አይደለም። ምንድነው ገቢያችሁ? ማንንም ይደግማችሁ?
ጥሩ ጥያቄ ነው። ምንድነው መጀመሪያ እንግዲህ ስናዘጋጅ ስፖንሰሮች ያው ኢትዮጵያና ሀገር ወዳዶች መሰረታችን እነሱ ናቸው። እንደዋና መሰረት ባሆኑ ሆኑን አምስት ሀገር ያሉ ኢትዮጵያኖች እናቸው ይረዱን። ከእስራኤል፣ ሲያትል፣ አውስትራሊያ ማስተዋሻው ነው ያስኩትም
ግለሰቦች ናቸው።
ስብስብ አምስት ሀገሮች መሰረት የሚሆን ገንዘብ ልከውልን በዛ ነው። እነሱም በአርቲስት አማኝ መከይ በየነ አማካኝነት በሱ አስተባባሪነት ነው ይረዱን። እነሱም መሰረት ይዘን በአካባቢያችን ላይ ያሉ ግለሰቦችን ድርጅቶች ደግሞ ስፖንሰር አድርገውናል። ከዛ መሰረት ነው የተነሳ ነው። ምንድነው ለሚቀጥለው ለማዘጋጀት ከዚህ በኋላ ራሳችንን ችለን ወደ ሰው ጥያቃም ለማናማ እንደም በሚል ነበር። በርግጥ የተወሰነ ደረጃ ድረስ ጥሩ ነው። እንግዲህ ለሚቀጥለው በሁለት ግሩ ይቆማልና ራሱን ችሎ ያዘጋጃል የሚል ግምት አለ።
ምናልባት እንደው ስብስቡ ኮሚቴ ወይም እንደ ስብስብ ሆኖ አባላት ካሉት የአባላት መዋጮ ትንሽ ትንሽ በማይጎዳ መልኩ ሱም ደግሞ አንድ ዘዴ ነው
ሊደግም ይችላል።
እሱ ምናልባት ወደፊት የሚታሰብበት
የተነሳችሁትም በተለያዩ ባየር ኃይልም ሆነ በሌላው የሥራዊቱ ክፍል ውስጥ ያገለግላችሁ ጓደኛሞች የተሰባስባችሁ ይመስለኛል የመጀመሪያው ላይ ባደረግነው ቃለ ምልልስ።
አዎ፣ ጅምሩ ከቀድሞ ኢትዮጵያ አየር ኃይል ማህበር በዋሽንግተን ዲሲ ነው የተጀመረው። ያም ጅምር የተጀመረው በመጀመሪያው በ2008 ጀነራል ለገሰ ተፈራን ባከበርንበት ወቅት ነው። ጀነራል ለገሰ ተፈራን ስናከብር ተለያዩ የጦር ክፍል በዋሽንግተን ዲሲ ያለ የዶክተር ማህበር ነበር ከነሱ ከሐረር አካዳሚ ማህበር አለ ከነሱ ተወካይ አርቲስቶች እንደ ታማኝ በየነ ሌሎችም ሀገር ወዳዶችን ሬዲዮ እነሱን አካተን አንድ ትልቅ ኮሚቴ ፎርም አድርገን ያ ኮሚቴ ነው እስካሁን ድረስ እየተንቀሳቀሰ ያለው። በዛ አይነት ነው አጀማመሩ። ጅምሩ አየር ኃይል ማህበር ነው፣ ግን ራሱን የቻለ ኮሚቴ ነው ያለው በአሁኑ ሰዓት።
እንግዲህ እንደ ሌሎች ተቋማት ሁሉ ጠንክሮ ራሱን የቻለ አገልግሎት መስጠት የሚችል ራሱን የሚረዳ የሚሆንበት አዲሱ እንዳልከው እድሜው የሚቀጥለው ህይወቱ ይመስለኛል። ጀነራል መርዳሳ ለሊሳን በስልኩ መቋረጥ ምክንያት ማጣታችን ለአድማጮች እናስታውስ። ምናልባት ካገኘን
ግን የሚገርም ነገር በየንግግራችን ጣልቃ ጀነራል መርዳሳ ቀደም ሲል እንዳሉት ይያል ከዚህ የተለየው ማለመሰለኝ ነው
እንዳሉ እንደቆዩ አድርገናቸዋል። አድማጮች ለማስታወስ ያህል የስልኩ መስመር በመቋረጡ ነው ጀነራል መርዳሳን በድጋሚ ሜጀር ጀነራል መርዳሳ ለሊሳን በድጋሚ ያልሰማችኋቸው ወደ ኋላ ላይ ከቀናን እናመጣቸዋለን። እዚህ አጠገባችን የሚገኙትን ብርጋዴር ጀነራል አሸናፊን ለጠየቅ እርሶ ቀደም ብለው በጀመሩት ውስጥ ስለ ልምድ መተላለፍ በአንድ ሀገር ውስጥ የካበተ ልምድ ያላቸው የእድሜ ልክ የሙያና የህይወት ጉዞ ወደሚቀጥለው ትውልድ ባለሙያ የሚተላለፍበት መንገድ በሰራዊት ውስጥም ሊሆን ይገባው የነበረ ነገር ግን የታጣ አድርገው አስተውልኛል። እስኪ ገፋ አድርገው ያስረዱን። ጊዜን አታቆመውም ነበር ያሉኝ። አድማጮች ከእንግዶቻችን ጋር የጀመርነው ውይይት አልተቋጨም። ለዚህና ለቀሪው በሌላ ፕሮግራም እንመለሳለን። ሰፋ ያለውን የውይይቱን ክፍል ታዲያ በድረገጻችን ላይ እናኖራለን።
በድንገት ያለፈውን ጊዜ በትዝታ ባስበው ተጉዤ ወደ ኋላ እኔ ስታጣሁ መላ
ይቅርና ማሰብ ትካዜ አቻተ የሰላለፈው ጊዜ
በድንገት ያለፈውን ጊዜ በትዝታ ባሳብ አስታውሼ ወደ ኋላ እንባ ባይኔ ሞላ
ይቅርና ማሰብ ትካዜ
መሐሙድንና ጎሳዬን እናመሰግናለን። አድማጮች አሁን የንጉሴ አክሊሉ መስኮት።
አዎ ተከፈተ። ሰላም ንጉሴ።
አዲሱና አሉላ የኔ መስኮት ሲከፈት መጻው ነው እየታየ ያለው። ብዙዎች ይህን ወቅት ጸደይ ነው ይያሉ በድፍረት ይናገራሉ። መስከረም 25 ቀን ክረምቱን ጨርሰን ዘመነ መጻውን ከያዝን ዛሬ 72 ሰዓታት ተቆጠሩ። 3 ቀናት እንደማለት። ይህ አሁን ያዝነው መጻው እንጂ ጸደይ አይደለም። በየፕሮግራሙ በየዝግጅቱ በየማስታወቂያው በሁሉም ነገር ላይ በመንግስት መግለጫዎች በሌላ ሌላው ሁሉ ይህን ወቅት ጸደይ ነው ይያሉ ብዙዎች ሲናገሩ ይስማሉ። ምናልባት ጸሐይ መስሏቸው መጻውን ጸደይ ነው ብለው ይሆን? ጸደይኮ በልግ ነው። ጸደይኮ የዝናብ ወቅት ነው። መጻው ያበባ የፍሬ ወቅት ነው። ከመስከረም 26 ካለፈው አርብ 2010 ዓመተ ምህረት ጀምሮ እስከ ታህሳስ 25 ቀን 2010 ዓመተ ምህረት ድረስ መጻው ያበባና የፍሬ ወቅት ሆኖ ይቀጥላል። ከታህሳስ 26 በኋላ ነው እስከ መጋቢት 25 2010 ዓመተ ምህረት ድረስ ጸደይ ዘመነ በልግ የሚቀጥለው። የኛ የኢትዮጵያውያን ዘመን አቆጣጠር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘመን አቆጣጠር ነው። ስለዚህ ወቅቶችም ለምሳሌ ያለፈው ክረምት ቀጥሎ መጻው ቀጥሎ ጸደይ ቀጥሎ ሃጋይ ብሎ እንደገና ተመልሶ ክረምት ይገባል። አካሄዱ እንደዚህ ነው። ስለዚህ እንደ ቤተክርስቲያኒቱ አነጋገር አራት ወቅቶች አሉ። ከአራቱ ወቅቶች ክረምቱ ካለቀ በኋላ በመጀመሪያ የሚገባው ያሁን ያዝነው መጻው ነውና ጸደይ አይደለም። ስለዚህ እንዲታረም ያስፈልጋል። መልአከ ምክር ከፍ ያለው መራሂ እንዲህ ይላሉ።
መጸየቅ ያደርጋል ይህ ነው እና ግለሰብ ቀርቶ ቤተክርስቲያኒቱ ትውልዱን ልታገለግል ትችላለ። ገዳይከል ሊቃውንት ጉባኤ ይህን ስተት የቋንቋ ተፋልሶ የታሪክ ተፋልሶ እንዳይዞር ለመጠበቅ ነው በአዋጅ ንጉሠ ነገሥቱና ፓትርያርኩ ያስቀመጡት።
እነሱም እኮ ይህንን እንደዚህ አይነት ስተት ሲፈጠር ቤተክርስቲያን ዝም ነው የምትለው፣ የቤተክርስቲያን ሰዎችም ዝም ነው የሚሉት። አሁን ጸደይ እየተባለ ሲነገር ጸደይ አይደለም መጻው ነው ብለው ከመገናኛ ብዙሃን ሲሰሙ አስተባበል አለባቸው። የግድ መጠየቅ አለባቸው። እንዴ ራሳቸውም ጠይቀው እኮ መሄድ አለባቸው ወደዛ ወደ መገናኛ ብዙሃኑ።
እውነት ነው፣ እውነት ነው። ማንም በሀገሩ ግዳ ሊሆን አይገባም። ሁሉም ያለውን አስተያየት በድላገር ትክክለኛ አቅጣጫ እንዲይዝ ይገባዋል። ስለዚህ ቋንቋችን ፊደላችን እየተዛባ ልጆች ከትምህርት ቤት ጀምረው በትክክለኛ ስለማይቀረጹ በሚጽፉ በሚደርሱም ጊዜ ፊደላት ግራ የገባቸው ተቀርጸው ከትምህርት ቤት ከባህለ ሕፃናት ጀምረው የኢትዮጵያን ፊደል ተቀርጸው ቢመጡ እድገታቸው ሁሉ ቀዳ ይሆን ነበር። ይሄ ነው ችግሩና በጸው ጥሩ መነጋገሪያችን ነው። እውነት ነው። ይህንን ወር በጸው መሆኑን ራክ ወድቤ አስሚሉ አስረግጠ ተናገር።
አመሰግናለሁ። መልአከ ምክር ከፍ ያለው መራሂ፣ በተለይ ጋዜጠኞች ይህን ልናውቅ ይገባል፣ መጠየቅ አለብን። በኢትዮጵያ በአንድ ዓመት ጊዜ ውስጥ ስንት ወቅት አለ? ስንት ክፍለ ዘመን አለ ብለን ጠይቀን ቅድም እንዳልነው መጻው፣ ጸደይ፣ ሃጋይ፣ ክረምት ተብሎ በ90 ቀን ተከፋፍሏል። ይሄ አራቱ በ90 ሲባዛ 360 ነው። ከዛ ስድስተኛዋ ጳግሜ ናት 365 366 ቀን የሚባለው። ስለዚህ መጻውን ጸደይ ያል ተሳስተን ማሳሳት የለብንም። ይሄ በሀገር ውስጥ ሚዲያዎች ብቻ ሳይሆን በውጭ ሚዲያዎች ዘንድሮም ሲሰማ ነው የከረመው። በሌላ በኩል ደግሞ አንድ ማስታወቂያ ሳዳምጥ መቸም ጨዋታን ጨዋታ ያነሳውልና የመስቀሎፍና የምንትስ ቢራ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል ይላል። ይሄ ግጥም የመጋቤ ምስጢር መንግስቱ ለማ ነው። ለትውልድ ትውልድ ይተላለፍ የሚገባው ታሪካዊ ግጥም ነው። የመስቀሎፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል ነው እሳቸው ያሉት። እነዚህ ሰዎች ደክመው ወጥተው ወርደው አይምሯቸውን አስጨንቀው የቆጠሩትን ቅኔ የገጠሙትን ግጥም እኛ ደግሞ ንግድ ማስታወቂያ ውስጥ አግብተን ልክ አይመጣም። የዛሬ ዝግጅቴን በዚህ ላብቃ። የዛሬ 15 ቀን እንገናኝ። ደህና ሁኑ።
አበቦች ማዛ ረድፋልባችሁ ህዝቦች ሁሉ በጣም እንኳን ደስ ያላችሁ እንኳን ደስ ያላችሁ። አበቦች ማዛ ረድፋልባችሁ ህዝቦች ሁሉ በጣም ሳይ አይነቱ በሙሉ ጥራርጎ ከቁሻሻ ጋራ ወርቱ ሙሉ ጫርጎ አሳሽውን ውሃ ተሳቡን ሰደው እና መሆን ነው እኛ የምንወደው እኛም ጣልቆ በዳ
ለዛሬ ያቀድነው
ነገር ግን ለቀጣዩ የራዲዮ መጽሔት የተላለፈው ውይይት
ምን ነበር?
የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ፣
የከፍተኛ ትምህርት መቋቋምና መስፋፋት፣ ጉዞ በኢትዮጵያ የሚለው መጽሐፍ
የፊታችን እሁድ ይመረቃል።
እናም ደራሲውን ዶክተር አክሊሉ ሀብቴን ለማወያየት አቀድንና
ለምን የምረቃውን ቀን አንጠብቅም በሚል አቆየነው።
ዛሬ ይህን የምንገልጸው ደግሞ
ባለፈው የራዲዮ መጽሔት እናቀርባለን ብለን ስለነበር
የተናገሩት ከመጣፋ እንዲሉ
ቀኑ መቀየሩን ለማስተዋወስ ብቻ ነው።
እናም እንቀጥላለን። አሁን ይቀጥላል ፕሮግራማችንን የሚያስተዋውቅ ዜማ ተገኘ ማለት ነው።
ለዛሬው ዝግጅት ዜማ ሳማርጥ ይሄን ሙዚቃ ለመጀመሪያ ጊዜ ሰማውታል ሁላ።
የሚቀጥል ዝግጅት እንዳለን ስታስተዋውስ ደግሞ ዜማው ተስማሚ ስለመሰለ ተመችቶ ገባህበት ማለት
ነው። ተመቸኝ የተማረ ይግደለኝ ከነባል
ነገር የለብንም አርቲስቶቻችን ፕሮግራሙ ይቀጥላል ብለዋል። ውይይታችን አላለቀም ካፍታሙና ከዲያቆን ዳንኤል ጋር
ቀደም ብለን በጥያቄ ነበርና ልባት ያደረግነው መልስ ብለን በማስተዋወስ እንጀምር። ስጋታችሁ የከፋ አዝማሚያ ሊፈጠር የሚችልበት አፋፍ ላይ አገሪቱ መዳረሷን ነው። ትንሽ ቀልቀል ያሉ ወደ ትርምስ ሊያመሩ ይችሉ ይሆናል ብለው ያሳደሩ ሁኔታዎች በተደጋጋሚ ታልፈዋልና ይሄ የሚታለፍ ይሆነው የሚል ተስፋ ማሳደሩን ባንድ ልብዛችሁ፣ ነገር ግን ወደዛ ወደ ከፋ አዝማሚያ እንዳያመራ ሊደረጉ በሚችሉ ነገሮች ላይ ትኩረት አድርጋችሁ የተወሰኑ ሐሳቦችን ደግሞ ፈንጠቅና አድርግ። ዲያቆን ዳንኤል ወደ አንተ ነው የምመጣው። የዛሬ አመት ልክ በዚህ ሰዓት በኦሮሚያና በጎንደር የህዝባዊ እንቅስቃሴ ይበረታበት አሁን ምናየውን አይነት ዘውግም መሰረት ያደረጉ አንዱ በሌላው ላይ ያልተፈለገ ሁኔታ ውስጥ ይገባል፣ በቁጣ ይነሳል የሚል ስጋት አሳድሮ የነበረበት ሁኔታ ታልፎ ነበር። ይሁንና የታለፈበት መንገድ ግን የተወሰዱ እርምጃዎች ምናልባትም ለሌላ ዙር የከፋ ሁኔታ እንዳይፈጥሩ ስጋት አሳድሮ ሄደዋልና ያ እንዳይደገምስ በህብረተሰቡ ዘንድም እርስ በርስ በሚደረጉ ሁኔታዎችም ከየትኛውም ብሔር ይወለድ ከየትኛውም ቤተሰብ ይምጣ አንዱ ሌላውን አብሮ ተዋልዶ ይኖሩ ህዝቦች እንዴት ነው መቀጠል የሚችሉት? ፖለቲካዊ ሁኔታዎች የህይወትን መሰረት መለወጥ እንዳይችሉ ምንድነው አንድ ዜጋ ማሰብ ያለበት?
ቀደም እንዳረሳኸው ይሄም አሁን ያለው ሁኔታ ሊታለፍ ይችላል። ግን በአንድ በሰለጠነ ህዝብና ባልሰለጠነ ህዝብ መካከል ከሚታየው ልዩነት አንዱ አንድ የሰለጠነ ህዝብ ከማንኛውም ትንሽ ችግሮች ተምሮ ያ ችግር ዳግም እንዳይደገም መፍትሄ ያበጃል። ያ ነው የስልጣኔ ትልቁ ማሳያ። ያልሰለጠነ ህዝብ ሲሆን የሚያጋጥመው ሁልጊዜ ያንኑ ችግር ለ20 ለ30 ጊዜ ሲደግሙ፣ ለምሳሌ የኢትዮጵያን ጥንታዊ ጽሁፎች ጀምሮ ከአክሱም ዘመን ጀምሮ የተጻፉትን ስንመለከት አገሪቱ በየተወሰነ አመት እየደጋገመ የሚመጣ ድርቅ እናገኛለን፣ ረሃብ እናገኛለን። ይሄ ረሃብ በየዜና መዋዕሉ፣ በየገድላቱ፣ በየታሪከ ነገስቱ ተጽፎ በተለያየ መንገድ ታልፏል። ግን አሁንም በቅርቡ ዘመን እንግዲህ ባለፉት አመታት እንደዚሁ ወደ 8 ሚሊዮን ህዝብን ለአደጋ ያጋለጠ ምክንያቱ ላይ የአየር መዛባት ምን በለው ተከስቷል። እንግዲህ በኢትዮጵያ ታሪክ ዶክመንት መመዝገብ ከጀመረበት ጊዜ ጀምሮ እንኳን 12ኛው መቶ ክፍለ ዘመን ተመሳሳይ ድርቅ ተከስቶ እንደነበረም ያሳይ መዛግብት። ባለፉት 800 ዓመታት በየ20 በየ50 ዓመቱ አገሪቱ እየመጣት ይሄ ድርቅ ነው። ለምንድን ነው ሲባል ከብ ጭራሽ ድርቁን ወይም ረሃቡን ወይም ቸነፈሩን ተመልክቶ መፍትሄ የዘየደ ሲያልፍ በቃ አለፈ ይባላል። ግን ዝም ብሎ አያልፍም። ብዙ ቤተሰቦችን በትኖ ብዙ ሰዎችን ገሎ ብዙ አገር አፍርሶ ነው። ኢትዮጵያ ውስጥ የጠፉ ከተሞች አሉ፣ የጠፉ ማህበረሰቦች አሉ፣ የጠፉ ስልጣኔዎች እነዛን አጥፍቶ ነው ያለው። እና ዓለምም ሊያልፍ ይችላል። ብዙ አልፏል። እዚህ ሀገር እቺም ሀገሪቱ አጠፋም ጠቅልላ አንጠፋም አልተፈረደባት። ግን ብዙ ነገር እያጠፋች ብዙ ነገር ልንሰራበት የሚችለውን ነገር እያጠፋችው ነው የመጣችው። እና እኔ ይሄ ነገር እስከ መጨረሻው የትናንቱን እያለፍን እየረሳን የምንቀጥል ከሆነ አንድ ቀን ይሄ ትናንትና የምንረሳበት አቅም ይጠፋና ጥቅሎ ይዞን እንዳይሄድ በጣም ሰጋዋለሁ። እና እኔ አሁን ለኢትዮጵያ አንድ ወጥ መፍትሄ ብቻውን ለዚህ ሁሉ ስብስብ ችግር አንድ አይነት መፍትሄ ይፈታዋል ብያለሁ። ሁለገብ መፍትሄ የሃይማኖት ሰዎች፣ አሁንም የአገር ሽማግሌዎች፣ የተማሩ የአገሪቱ ሰዎች፣ የየባህላዊ መሪዎቹ፣ የየጎሳዎቹ መሪዎች፣ የፖለቲካ ሊቃን፣ ሌሎች ጉዳዩ ይመለከተኝ፣ ሁሉም ለመፍትሄው መሯሯጥ መቻል አለባቸው። በቃ እኔ ብዙ ጊዜ የሆነውን አካል ለማውረድ እና የሆነውን አካል ለማውጣት ከመጣር ሁላችንም ብንወርድ፣ አሁን ለትልቅ መፍትሄ ነው ሁሉም ሰው ወርዶ እውነቱን ለመቀበልና ወርደን መወያየት፣ ወርደን መነጋገር፣ ወርደን ማዳመጥ መጀመር ካልቻለን ቅድም አብታሙ ማንስፈራ ለቀያ ሊሆን እንዳሉት መርከቡ አለ ወዴት እንደምትሄድ በትክክል ካልታወቀ አንድ ቀን አንዱ አለት ጋር ትጋጭና ጎረቤታችን ሶማሊያ የሆነችውን አይተናል፣ ሊቢያን ያህል ሀገር የሆነችውን አይተናል፣ የመንን ያህል ሀገር የሆነችውን አይተናል፣ ሶሪያን ያህል ጥንታዊ ታሪካዊ ሀገር የሆነችውን፣ ኢራቅን፣ ብዙ ሀገሮችን አይተናል። እነዚህ ሀገሮች የገጠማቸው ወጣ ፈታ አንድ ቀን የገጠመለት መልሶ መስፋቱ ሊቸግር ስለሚችል እኔ ከስሜታዊነት ይሄ የኔ ብሔር የኔ ብሔረሰብ የኔ ጎሳ ከሚለው ከፍ ያለ ጎረቤታችን ሰላም ሳይሆን እኛ ሰላም ሆነ እንጂ ጎረቤታችን የተራበ ሰው እስካለ እኛ ተጠግባን እንጂ ጎረቤታችን ውስጥ ችግር ኑሮ እኛ በሰላም ልንኖራለን እንጂ። ስለዚህ የግድ ከሌሎቹ ጋራ አብረን መኖር የምንችልባት ኢትዮጵያ ለመፍጠር ለፖለቲካ ሊቃን እሺ ባይሉ እንኳ ሌሎቻችን መፍትሄው ላይ አስተዋጽኦ ማድረግ መቻል አለብን። በቃ ምናልባት እቺ ድል ነገ አትገኝና የሚጸጽፈን እንዲህ ብናደርግ ኖሮ እንዲህ ባናደርግ ነገሌ እንዲህ ያደርግ ኖሮ የምንባባልበት ዘመን ከመምጣቱ በፊት የምንችለውን ሁሉንም አይነት መፍትሄ ቅድም እንደተባለው የሀገሪቱ ትልቁ ኪሳራ ተቋማዊ ኪሳራ ውስጥ መግባት ነው። የሃይማኖት ተቋማት ተቋማዊ ኪሳራ ላይ ናቸው። መንግስት ተቋማዊ ኪሳራ ላይ ነው። ፓርቲዎቹ ተቋማዊ ኪሳራ ላይ ነው። ተቋሚዎቹም ራሳቸው ተቋማዊ ኪሳራ፣ የማህበራዊ ተቋማት በሙሉ የሲቪክ ማህበራት ሁሉም የከሰርበት ጊዜ ነው። ብሊግ ብሎ ሰው ብሎ ሊሰማ የሚችል አካል በአሁኑ ጊዜ የለም። ታላቁ ደራሲ ሐዲስ ዓለማየሁ እኮ እንደጻፉት በእነ ተወራሪ መሸሻና በተቃዋሚዎች መካከል ለጦርነት ሲማዘዝ የዲማ ጊዮርጊስና የብቸና ጊዮርጊስ ካህናት መጥተው ታቦት አውጥተው እንዴት ጦርነቱ እንዳበረዱት እኮ ነግረውናል። አሁን እንደዚህ አይነት አካላት የሉም። ሰሚም የላቸውም። እነሱ የከሰሩበት ጊዜ ነው። እና እንዲህ ባለ ኪሳራ ጊዜ እንደምንም ብሎ የሚነሳ የዚህ ጭንቃ ማለት የሚሆን አካላት ሁላችንን የሚመለከት ነው። ሞኝ ብቻ ነው የእሱ ቤት ሲቃጠል ቁጭ ብሎ እሳት የሚሞቅ። ቤታችን ሲቃጠል እሳት በመሞቅ ልንዝናና አንችልም። ማናችንም ስለማለት
ሞኝ ብቻ ብለሃል ዲያቆን ዳንኤል። ይህችን እድል ለተሻለ ሁኔታ መጠቀም የሚለውን አጉልተን እናውጣ። አደገኛ ሁኔታ አንድም በግልጽ ስሙ እንደሚናገረው አደጋ ነው፣ ሁለትም የተሻለ የማድረግ እድልም አብሮ አቅፏልና ይሄን አጋጣሚ ይሄን ጊዜ በኋላ መልሶ እንደማይገኝ አድርጎ መመርመሩ የሁሉም ይመስለኛል። ሀብታሙ፣ የፖለቲካ ትርምሱ ውጥረቱ የፖለቲካ ብቻ አይደለም፣ ያልተመለሱ ጥያቄዎች አሉ። ቅድም የ26 ዓመታቱን ጉዞ ጠቃቅሰሃል። የሚታወቁ በይፋ የተነገሩ በተደጋጋሚ ህዝብ ያነሳቸው መልሱ ግን ኃይል ሆኖ የቀረበባቸው ጥያቄዎች ብዙ ናቸው። ቅድም ዲያቆን ዳንኤል እንደገለጸው ሁሉንም በአንዴና ሁሉንም ደግሞ በአንድ መልስ አይቻልምና እስኪ የትኞቹን ማየት እንችላለን? ማንም ቁርጥ ያለ መልስ እንደሌለው ይታወቃል። ለመፍትሄው ግን ለመፍትሄ የሚያቃርቡ መንገዶችን ለማየት ምን ይታያል? ከመነጋገር ጀምሮ
መልካም አሉላ።
እኔ እንግዲህ የሚሰማኝ አንድ ሀገር በጣም እንደዚህ ያለ የተወሳሰበ ችግር ሲያጋጥመው ኢትዮጵያ የመጀመሪያ አይደለችም። ራሷ ኢትዮጵያ በውጣ ውረድ ውስጥ ለረጅም ዘመናት በእንዲህ መሰል ሁኔታዎች ውስጥ አልፋለች። ግን ይሄ የከፋ የሚያደርገው አንድ የሚያደርገን የሚያስተሳስረንን ነገር በሙሉ አስቀድሞ የሸረሸረ ስርዓት መሆኑ ነው። የችግሩን ከፍታ የችግሩን መወሳሰብ እንዲሁ በቀላሉ ሊፈታ ወደማይችል ደረጃ እያደረሰው የሄደው። እንግዲህ የአንድ ሀገር ህዝብ በጎውንም መጥፎውንም አብሮ ያሳልፋል። በመገንባቱም ማፍረሱም ሂደት ከፍና ዝቅታ ውስጥ በረጅም ጊዜ ያልፋል። ሰው የጎደለውን ለመሙላት ያለውን አፍርሶ አይደለም መጀመሪያ ያለበት። እና እኔ ስህተቱ ከዛ ነው የሚጀምረው። ጎሎናል ያለው ነጻነት፣ ጎሎናል ያለው እኩልነት፣ ጎሎናል ያለው ዴሞክራሲ፣ ጎሎናል ያለው ከድህነት የመውጣት ፍላጎት ሊፈታ የሚችልበት መንገድ ኢትዮጵያ የተገነባችበትን በጋራ ስንኖር በጎውንም መጥፎንም እየተካፈልን የመጣንበትን መሰረት በማፍረስ አይደለም፣ ከዚያ በመገለል አልነበረም። ፍርሃትን ለማስቀጠል ጨቋኝ ብሔርና ተጨቋኝ ብሔረሰብ ስለህ በማምጣት እና ትውልዱ ኢትዮጵያ የምትባል ሀገር የኔ አይደለችም እንዲል በማድረግ አልነበረም። ስለዚህ ከመሰረቱ ሲነሳ የተሰራ ስህተት ነበር። ይሄን ለማረምና ሊመጣ ከሚችለው ከባድ አደጋ ለማዳን የሚችለው ደግሞ ትራ ሞር ፕራክቲካል ወደ ሆነው የበለጠ ወደ መሬት ስንወርድ ሊገልጥ ወደሚችለው ነገር መጥተውን በተጨባጭ ሊያመጣ ወደሚችለው ነገር ስንሄድ በሌሎች ሀገሮች የሲቪል ተቋማት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች ሀገር ወደ ችግሩ ስለገባች ጊዜ ምሁራንም በሙሉ በመንግስቱ ላይ ወይም በፖለቲካ ኃይሎች ላይ በመንግስቱም በመንግስቱ ተቋማዎችም አካላት ላይ ተጽዕኖ አሳድረው አገር ወደ መረጋጋት እንድትመጣ የማድረግ ድል ነበራቸው። እኛ ይሄንን ማጣታችን ነው ችግራችንን ያከፋው። የሃይማኖት ተቋማቱም የሲቪል ተቋማቱም የጸጥታና የፍትህ አካላቱም የሲቪል ሰርቪሱም ሁሉም ነገር በአንድ የሥርዓቱ ሰዎች መያዛቸውና ለፖለቲካ አገልግሎት የዋሉ በመሆናቸው ተሰሚነታቸው ናቸው። በህዝብ ዘንድ መፍትሄ አምጪ መሆናቸው ናቸው። ስለዚህ ችግሩ የበለጠ ከፍቷል። ከዚህ ችግር አይወጣም ማለት ግን አይቻልም። እንደው ኢትዮጵያ ተስፋ የሌላት የመጨረሻው ምዕራፍ ላይ ያለችና የፈረሰች ሀገር አድርጎ ማሰብም ተገቢ አይደለም። ያ አይመጣም ማለት የሚልና ጭፍን ብሎ ደግሞ ኢትዮጵያማ አትፈርስም የሚል ዝም ብሎ መፈክር ማሰማት ደግሞ አይቻልም። ዙሪያውን ያሉ ፒላሮች ተነቅለው ሲያልቁ ቤት ምንድነው እንዴት ሊቆም ይችላል የሚለውን ማሰብ ያስፈልጋል። ሌላው ነገር የእውነት በአንድ ህንጻ ላይ ለምሳሌ ነው አነሳው አንድ ባለ 10 ፎቅ ህንጻ ከስር እሳት የነደደበት እንደሆነ 10ኛ ፎቅ ላይ 6ኛ ፎቅ ላይ ያለው እየተደራጀ ራሱን ለማዳን መሞከር ቅድም ዳንኤል እንዳለው የሞኝነታችን መጠን መጨመር ነው የሚያሳየው። ህንጻው ስር እሳት ከነደደ ሁላችንም ተባብረን ከስር የሚነደውን እሳት እስካላጠፋን ድረስ በየፍሎራችን በያለንበት ህንጻ ላይ ራሳችንንና ያለንበትን ፍሎር እንጠብቃለን ልንል አንችልም። ጉዳዩ ኢትዮጵያ እንደ ሀገር የሚመለከታት ናት። እና በሁለቱም አቅጣጫ በሰሜንም በደቡብም ስንሄድ እነዚህ ችግሮች ይመጣሉ። ማንም ሰው መርጦ ከአንድ ብሔረሰብ የተወለደ የለም። የብሔረሰብ ፖለቲካ አደገኛነት እዚህ ላይ ነው የሚመጣው። እና አሁን የብሔር ጥላቻው ከፍ ወዳለ ደረጃ በመሄዱ የተነሳ እንደው የልማት የሚባሉ ተቋማት እንኳን ሳይቀሩ በብሔር ተሰይመው አንድ የሚያደርገንን በሙሉ አደጋ ላይ እየጣልን መምጣታችን የምደጋግመው አሁንም ለመፍትሄው ሞር ፕራክቲካል የምንሆነው ወደዛ ብንሄድ ነው። አማራጭ እውነት ለመናገር የፖለቲካ ኤሊቱ እንዲቢል ሌላው አካል ተነስቶ አገሩን ማዳን አለበት፣ አገሩን መታደግ አለበት። እውነት ነው፣ ልክ ነው። ግን ያንን ኃይል እንዴት እናምጣው ስንል በሁለት መንገድ ነው። እንግዲህ በዓለም ላይ ባለው ተጨባጭ ሁኔታ አንደኛው በመንግስቱ ስልጣን ላይ ያለው አካል ወይም የመንግስትን መዋቅር እየመራ ያለው አካል አገሪቱ ያለችበትን ችግር ተረድቶ ብሔራዊ መግባባት የሚቻልበትን ሁኔታ ማመቻቸትና ከበለጠው ጥፋት አገርን ለመታደግ መወሰን፣ በመጨረሻው ሰዓትም ቢሆን አገርን ከዚህ ጥፋት ተታደጋለው የሚል ውሳኔ ሳይመሽና እችን እድል ሳናጣት በመንግስቱ በኩል ያለው አካል ለብሔራዊ መግባባትና መነጋገር በር ቢሰጥና ሁሉንም በኃይል እየፈታው አሁንም ግምግሜ የበላይነቴን ያስቀጠልኩ ሌላውን እየፈረጅኩ ቀጥላለሁ የሚለው አካሄድ የማያዋጣ የማያስገድ መሆንና ተደጋጋሚ ስተት የደርግም ስተት ያኖሄም ስተት ተመልሶ እስከ መጨረሻው ሰዓት ድረስ ስርዓቱ ፈርሶ እውነት ደበላዲንሳ ገብቶ ደብዳቤውን እስኪያነብ ድረስ ነው ጃንሆይ የቆዩት። መንግስቱ ኃይለማርያም በተመሳሳይ ሁኔታ ተላዲንጋይ ደርሰዋል። ተዋጊዎች ወይም በደርጉ ማነጋገሩ ለመገንጠል የመጡ ወንበዴዎች ሰላዲንጋይ ደርሰዋል። ነገር ግን ይልና እዚህ ደርሰዋል ተብሎ ሲነገረው ሰላዲንጋይ ምንድነው? ድንጋይ ነው? ተራራ ነው? ምንድነው? እያለ ነበር የነበረውና እዛው ቤተ መንግስት ደርሰው ስካንኳኮ ድረስ የምስማት ፍላጎት ያለ መኖር ያ ጊዜ እንደው በእውነት ያንን ያስተሳሰረንን ኢትዮጵያዊነት ሙሉ በሙሉ እንዲህ ያልተሸረሸረበት በመሆኑ ኢትዮጵያዊ ጨዋነት ይዞትም ወታደራዊ ስነ ምግባር የነበረ በመሆኑም በአጠቃላይ መሳሪያው እየሰጠ በመተኩ ልብስና ውሃ እየለመነ የሄደበት ሁኔታ በመኖሩ ሰራዊቱ ልቂቱን መታደል ይችላል። ኤሊቶቹም በተወሰነ ደረጃም ቢሆን ጥንቃቄ አድርገዋል። በአንጻራዊነት የተሻለ ነው ሽግግሩ። በጣም የከፋውን ጉዳት አላደረሰም። አሁን ግን ወደ ከፋው ሁኔታ ነው የሚሄደው። ስለዚህ የመንግስቱ ስራ ብሔራዊ መግባባት ከጠራ ለመወያየት እድል ከሰጠ ሰከን ብሎ መነጋገር ከተቻለ ችግሩን በተሻለ ሁኔታ የመፍታት እድል ይኖራል። የመንግስቱ ስርዓት ይሄንን ካላደረገ ከመንግስቱ ስርዓት ውጪ ያሉ የሃይማኖት ተቋማት ከዚህ በኋላ በፖለቲካ ጉዳዮች ላይ ተጠምደን የሲቪል ተቋማትም ምሁራንም በማንኛውም የብሔርተኝነትና የፖለቲካ ወገንተኝነት ጉዳይ ተጠምደን አገራችን ላይ አትፈርስም ብለው የመወያያ እድል መፍጠርና ተጽዕኖ ማድረግ ይኖርባቸዋል። ይሄ ሳይሆን ከቀረና ቅድም ዳንኤል እንዳለው ይሄንን እድል የምናጣበት ሁኔታ ከመጣ ኃይሊ በቂመኝነት መንፈስ አንዱ ሌላውን የሚያጠፋበት በየሚናው ስሎ ከተነሳ የሚመጣ ነገር የለ። ድንገትም ሊፈርስ ይችላል፣ በራሱ ሊፈርስ ይችላል፣ የህዝብ ማዕበል ሊያፈርሰው ይችላል። ጭቆናው እየበዛ ሄደ ቁጥር ግን ቀጥሎ የሚመጣው ነገር ምንድነው የሚለው አሳሳቢ ስለሆነ ህዝቡና ምሁራኑ ሌሎችም አካላት ኃላፊነት ወስደው በተግባር ወደ ውይይት የሚከደበት መፍትሄው በእልቂት እንዳይሆን በመጠፋፋት እንዳይሆን የምናደርግበት እድል ቢመጣ ተገቢና ትክክልም ነው የሚል ነው በኔ በኩል ያለኝ።
መልካም። በርከት ያሉ ነገሮችን ፈንጥቃችኋል። በዚህ ሰዓት ፕሮግራማችን የሚከታተሉ ደግሜ ያስታውሳለሁ፣ የአገር ጉዳይ የዚህ ውይይታችን መነሻም መድረሻም በዚህ አሳሳቢ ጊዜ የመነጋገርን አስፈላጊነት አጽንኦት ለመስጠት ነው። በሩቅ ብቻ ሳይሆን በቤተሰብ አባላት፣ በጎረቤቶች፣ በጓደኞች መካከል በቅንነትና በአስተዋይነት ውይይቶች እንዲበረታቱ ለማድረግ ነው። ኃይል ላይ ያሉትን ይመለከታል። ቀደም ብላችሁ የገለጻችኋቸው ሐሳቦች ታች ያለውንም ዜጋ እኩል ይመለከታል። የዕለት ተዕለት ሁኔታዎችን አጣጥመን ተመልሰን እንድንመጣ መልሼ እንደማገኛችሁ ልጋብዝ። ለአሁኑ ግን ተወያያችሁባቸውን ጭብጦች እናጋራለን። ሀብታሙ አያሌው፣ ዳንኤል ክብረት ከግለሰቦች ፍላጎት ከቡድን ፍላጎት ውጪ ለሀገር ይልቁንም ለሕዝብ ይበጃሉ የምትሏቸውን ሐሳቦች በነጻ ለማካፈል ሁልጊዜም ፈቃደኛ በመሆናችሁ በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ
እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
ለምሽት ያለውን ግን በዚሁ ልንቋጭ ነው።
ይህም የግጥም ማሞ ዜማ እስከ ማጠቃለያ ዜና ያደርሳችኋል።
አለኝ እውነቱን ታለኝ ሰሚ ባገኝ አለኝ እውነቱን ታለኝ ሰሚ ባገኝ ከፍቅሽ ያጣው ከጎደለኝ ብዙ ነገር አለኝ አለኝ እውነቱን ታለኝ ሰሚ ባገኝ አለኝ እውነቱን ታለኝ ሰሚ ባገኝ ከፍቅሽ ያጣው ከጎደለኝ ብዙ ነገር አለኝ
ብቻ አይደለም ፈንቶ ያ ኢየሱስ
የአሜሪካ ድምፅ ራዲዮ በየቀኑ በ19ና በ25 ሜትር ባንዶች የሚያሰማውን ዝግጅቱን እዚህ ላይ በቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን። ሰላም፣
ደህና እደሩ።
This program has come to you from the Voice of America, Washington.